ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን አዲሱ ጠቅላይ ሚኒስትር ባለፈው አንድ ወር ያተኮሩበትን ከህዝብ ጋር የመወያየት አጀንዳ ገንቢ ሲሉ የገለጹ የተቃዋሚ ፓርቲ መሪዎችና የቀድሞ የፓርላማ አባላት ፊታቸውን ወደ ሌሎች አንገብጋቢ ጉዳዮች እንዲመልሱ የሰጡትን አስተያየት ይዘናል።
ሁሉንም የፖለቲካ እስረኞች እንደዚህ በቁጥቁጥ ሳይሆን ሁሉም እንዲለቀቁ፣ ምክንያቱም አሁን ሀይ ፕሮፋይል ሆነ ወይም ትልልቅ ስም ያላቸው ፖለቲከኞች፣ ጋዜጠኞች ይፈቱ እንጂ አሁንም ያሉ ሰዎች የሰማያዊም የአንድነትም የመያድም አባላት አሉ አሁን። ስለዚህ ተግባራዊ እንቅስቃሴዎች ላይ እውነት ለመናገር ብዙ ይቀራል። ግን ደግሞ የሚደረጉት ውይይቶች፣ ንግግሮች ደግሞ ተስፋ ሰጭ ናቸው ብሎ መናገር ይቻላል።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋን የሰማችሁት። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድን በተመለከተ የሰጡትን አስተያየት ነበር ያደመጣችሁት። የሌሎች የተቃዋሚ ፓርቲ አባላትንም አስተያየት የያዘ ሙሉ ዘገባ ይዘናል።
በሌላ ዘገባ ኢትዮጵያውያን ሳይዘገዩ የትስስራቸውን ሰንሰለቶች ማረምና ማስተካከል እንደሚገባቸው ርዕሰ ብሔሩ ፕሬዝዳንት ዶክተር ሙላቱ ተሾመ አሳሰቡ።
የኢትዮጵያን ብሔሮች፣ ብሔረሰቦችና ሕዝቦች ማሳሰር የሚቻለው አንድም ያለፈውን የኢትዮጵያዊነት አኩሪ ታሪክ እንዲሁም መከራ አሊያም የመጻኢውን ጥሩ ዕድልና ተስፋ አጋሪነት ስሜት አዋህዶ የተመጠነ ሚዛን ላይ በማስቀመጥ ነው።
ዝርዝር ዘገባውን ይዘናል።
ከ50 በላይ ኩባንያዎች የተሳተፉበት የቻይና የንግድ ትርኢት ባሳለፍነው ሳምንት በአዲስ አበባ ሚሊኒየም አዳራሽ ተካሂዶ ነበር።
ዓላማው የቻይና ትሬድ ዊክ ሲጀመር አውሮፓም አሜሪካም ገበያ ላይ ሰብረው መግባት የቻሉ መሪ መሆን የቻሉ ትላልቅ ኩባንያዎችን ወደ አፍሪካና መካከለኛው ምስራቅ በማምጣትም ቻይና ጥራት ያላቸው ምርቶችን ማቅረብ እንደምትችል ለንግዱ ማህበረሰብም ለማስተዋወቅ ጭምር ነው።
የንግድ ሳምንቱ ተባባሪ አዘጋጅ የሆነው የፕራና ኢቨንትስ ዳይሬክተር አቶ ነቢዩ ለማን የሰማችሁት። ዝርዝሩን ይዘናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ኢትዮጵያና ኬንያ በሁለቱ ሀገሮች መካከል ያለውን ልዩ ቦታ የሚሰጠውን ስምምነት ፍጥነት ባለው መልክ ተግባራዊ ለማድረግ ተስማምተዋል። ይህ ስምምነት ለዜጎቻቸው የኢኮኖሚና የጸጥታ ደህንነት ጥቅም ያስገኛል ተብሎ ይታመናል። ኢትዮጵያና ኬንያ በከፍተኛ ደረጃ ለመተባበር የሚያስችላቸው የጋራ ኮሚሽን መስርተዋል። በኢትዮጵያ ከተማ ሞያሌ ላይ አንድ የድንበር ጣቢያ መመስረቱ በሁለቱ ሀገሮች መካከል የሰዎችና የእቃዎች ዝውውር እንዲሻሻል አድርጓል። ይሁንና የሁለቱም ሀገሮች ሕዝቦች ከዚህ ከግንኙነት ለመጠቀም እንዲችሉ ግልጽ የጊዜ የማዳረስ መስመር እንዲኖር ያስፈልጋል ሲሉ የኬንያው ፕሬዝዳንት ኡሁሩ ኬንያታ አስገንዝበዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት የተካሄደው የምርጫ ዘመቻቸው ከሩሲያ ጋር ግንኙነት የኖረው እንደሆነ ለማጣራት የሚደረገው ምርመራ ተአማኒነት እያጣ ነው ሲሉ ዛሬ በትዊተር ገጻቸው ላይ አስፍረዋል። አያይዘውም አከታትለው በሰፈሯቸው 4 የትዊተር መልእክቶች ሞስኮ በምርጫው ሂደት እጇን አስገብታ እንደሆነ፣ ዶናልድ ትራምፕ ከአንድ ዓመት በፊት ጄምስ ኮሚን ከስራ ሲያባረሩ የምርመራ ሂደቱን ለማሰናከል ሞክረው እንዳልሆነ በመመርመር ላይ ያሉት ሮበርት ሙለርን አጣጥለዋል። ሙለር ምርመራውን እንዲመሩ ከመሰየማቸው በፊት ጄምስ ኮሚ ምርመራውን ይመሩ እንደነበረም የሚታወቅ ነው።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ማዕከላዊ የስለላ አገልግሎት ሲአይኤ ኃላፊ እንዲሆኑ ያቀረቧቸው ጂና ሀስፐል ተቃውሞ የበረታባቸው በአሸባሪነት ላይ ጠንካራ አቋም ስላላቸው ነው ብለዋል። ፕሬዝዳንቱ ዛሬ ማለዳ ላይ ይህን መልእክት በትዊተር ያስተላለፉት ሀስፐል ስማቸው ከስያሜው እንዲወጣ ባለፈው ሳምንት እንደጠየቁ በዜና ከተሰማ በኋላ ነው። ስማቸውን ለማስወጣት የፈለጉት በአሸባሪነት በሚጠረጠሩ ሰዎች በሚደረግ አስከፊ ምርመራ ላይ የነበራቸው ሚና የዋይት ሀውስ ባለስልጣኖችን ስላሳሰበ ነው ተብሏል።
ባለፈው ቅዳሜ በሰሜን ምስራቅ ናይጄሪያ በታጠቁ ሽፍቶችና በመንደር ነዋሪዎች መካከል በተካሄደ ግጭት 45 ሰዎች ተገድለዋል። ሽፍቶቹ ካዱና በተባለው ሰሜናዊ ክፍለ ሀገር በሚገኘው ጋዋስካ ድንበር ላይ ጥቃት ከፍተው የአካባቢ ጥበቃ ኃይል በሆነ ሰው እንደተናገረው ሽፍቶቹን የጥበቃ ኃይሉን በማጥቃት በልጆቹ ላይ ተኩስ ከፍተዋል ነው። መኖሪያ ቤቶችም በእሳት ጋይተዋል። ማንነቱን ያልገለጸው የጥበቃ ኃይል አባል አጥቂ በአቅራቢያ ከሚገኘው ዛንፋራ ክፍለ ሀገር የመጡ ናቸው ብሏል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን የምናልፈው ኢትዮጵያውያን ሳይዘገዩ የትስስራቸውን ሰንሰለቶች ማረምና ማስተካከል እንደሚገባቸው ርዕሰ ብሔሩ ፕሬዝዳንት ዶክተር ሙላቱ ተሾመ አሳሰቡ። ሁሉን ኢትዮጵያውያን በምልአት የሚያካትትና በብቃት የሚያሳትፍ የሀገር ግንባታ የጉዞ አቅጣጫ መንደፍ እንደሚገባም አስገንዝበዋል። መለስካቸው አመሀ ዝርዝሩን አድርሶናል።
ፕሬዝዳንት ሙላቱ ተሾመ ዛሬ በብሾፍቱ ከተማ ለሚቀጥሉት 3 ቀናት የሚካሄድ አንድ አውደ ጥናት ሲከፍቱ ባደረጉት ንግግር ኢትዮጵያ እንደ አንድ ሀገረ መንግሥት ረዥም ታሪክ እንዳላት አመልክተው ሀገራዊ ግንባታው ግን ከዚህ ረዥም ታሪክ ጋር የማይመጣጠን እንደሆነ ጠቁመዋል። ሀገራዊ ግንባታው የሚከናወንበትን መንገድም ሲያመለክቱ በሕዝቦቿም ሆነ በሊቆቿ መካከል ያለውን የታሪክና የጥቅም ግጭቶች ወይንም ልዩነቶችን እያጠፋ ወይም እያጠበበ ስምምነትንና ውህደትን እያሰፋና እየገነባ የሚሄድ የሕዝቦች ወይንም የቡድኖች ወይንም የዜጎች ቅሬታና ብሶት እየቀነሰ ሄዶ ወደ አንድ የሚመጋገብ እንጂ የማይጋጭ ኅብረተሰባዊ ርአይና ሁሉን አቀፍ ተጠቃሚነት የሚወስድ ፍኖተ ቀመር እንዲሆን ያስፈልጋል ብለዋል። አክለውም
የዛ አይነት አካሄድ ቀጣይነትን እያረጋገጠ አስፈላጊ ለውጦችንም ማስተናገድ የሚችል መሆን አለበት። የኢትዮጵያን ብሔሮች ብሔረሰቦችና ሕዝቦች ማሳሰር የሚቻለው አንድም ያለፈውን የኢትዮጵያዊነት አኩሪ ታሪክ እንዲሁም መከራ አሊያም የመጻኢውን ጥሩ ዕድልና ተስፋ ጋሪነት ስሜት አዋህዶ የተመጠነ ሚዛን ላይ በማስቀመጥ ነው። የዚህ አይነት ሁሉን ኢትዮጵያውያን በምልአት የሚያካትትና በብቃት የሚያሳትፍ ለሁሉም አይነት አገራዊ ግንባታ እንዲሁም ልዩ ምሰሶችና ትውፊቶች እውቅና የሚሰጥ የጉዞ አቅጣጫ መንደፍ ይቻላል ብቻ ሳይሆን ይገባልም ነው።
ሀገራዊው ግንባታ የሚመራበት ፍኖተ ቀመር ያሉትን ለማዘጋጀትም 3 ዋና ዋና ጉዳዮችን ማስታወስ ያስፈልጋል ብለዋል ፕሬዚዳንት ሙላቱ። የወደፊቷ ኢትዮጵያ የዜጎቿ የብሔር ብሔረሰቦቿ እንዲሁም የሕዝቦቿ እስር ቤት መሆን ወይንም መምሰል የለባትም።
ያ ኢትዮጵያና ኢትዮጵያዊነትን ያቆረቆዘ ያቀጨጨ መንግሥት ስለሆነ ልንከተለው አይገባም። ሁለተኛው የአሁኗን የወደፊቷ ኢትዮጵያችን አንድነቷን መፈለግ ያለባት ከተማከለ ሥርዓት ሳይሆን ብዛህነትን መቀበልና እንደ ጸጋ ቆጥሮ ማክበር ከሚል ፍጹም እምነት መሆን ይገባዋል። ሦስተኛውና ከነዛ የከፋው ደግሞ ኢትዮጵያ አንድ አገር ሆና ሳለ አንድ ህብር ህዝብ መሆን ያቃትን አንድ ኢትዮጵያዊነት መገንባት የማንችል ውሃና ዘይት ጥሬና ብስል ዱባና ቅል ሆነን ስንቀጥል መሆኑን ተረድተን ሳይዘገይ የትስስራችንን ሰንሰለቶች ማረምና ማስተካከል ይገባል።
ይህ በሀገር ግንባታ ላይ ያተኮረ አውደ ጥናት እንዴት እንደተዘጋጀና ለምን እንደተዘጋጀ የገለጹት የመርሃ ግብሩ አዘጋጅ ቡድን ሊቀመንበር ፕሮፌሰር ካሳሁን ብርሃኑ ናቸው።
በኢትዮጵያ የሀገር ብሔር ግንባታ ቀጣይነት ያለው የተግባር አቅጣጫ በእንግሊዝኛ ኔሽን ቢልዲንግ ኢን ኢትዮጵያ ዘ ኩዌስት ፎር አን ኢንዱሪንግ ዳይሬክሽን ለተሰኘው ፕሮጀክት መነሻ የሆነው ባለፉት ጥቂት ዓመታት በሀገራችን አንዳንድ አካባቢዎች የታዩ የሕዝብ ቅሬታዎችና መነሳሳቶች በአግባቡ ካልተሰናገዱና ለቅሬታዎች መንስኤ የሆኑ ጉዳዮች በወቅቱ መፍትሄ ካላገኙ ሀገሪቱንና ሕዝቦቿን ውጤቱ አስከፊ በሆኑ ምስቅልቅል ሊያስገቡ ይችላሉ የሚል ተገቢ ስጋት ባደረባቸው በተወሰኑ ዜጎች የተወጠነ ተግባር ተኮር እንቅስቃሴ ነው።
በአውደ ጥናቱ በሚቀጥሉት 3 ቀናት 8 የውይይት መነሻ የጥናት ጽሑፎች እንደሚቀርቡ መርሃ ግብሩ ይጠቁማል። በመጨረሻም የውይይቱ ሰነድ ለመንግሥት ፖሊሲ አውጪዎች እንደሚሰጥ ታውቋል። በአውደ ጥናቱ የመንግሥት ባለሥልጣናት፣ የሃይማኖት አባቶች፣ የተቃዋሚ ፓርቲዎች አመራር አባላት፣ የሲቪል ማኅበረሰብ አባላት፣ የሀገርና የውጭ ተመራማሪዎች ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። አዲሱ ጠቅላይ ሚኒስትር ባለፈው አንድ ወር ያተኮሩበትን ከህዝብ ጋር የመወያየት አጀንዳ ገንቢ ሲሉ የገለጹ የተቃዋሚ ፓርቲ መሪዎችና የቀድሞ የፓርላማ አባላት ፊታቸውን ወደ ሌሎች አንገብጋቢ ጉዳዮች እንደሚመልሱ ገልጸዋል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ የጠቅላይ ሚኒስትርነት ኃላፊነት ከመጡ እንሆ አንድ ወር አልፏቸዋል። እስክንድር ፍሬው የተወሰኑ አስተያየቶችን አሰባስቧል።
ከአንድ ወር በፊት ወደ ከፍተኛው የመንግስት ኃላፊነት የመጡት የጠቅላይ ሚኒስትር ዶክተር አብይ አህመድ እንቅስቃሴዎች በትኩረት እየተጤኑ በቅርበት እየተገመገሙ ቀጥለዋል። ዶክተር አብይ ወደ ከፍተኛው የመንግስት ስልጣን የመጡት አገሪቱ በከፍተኛ አጣብቂኝ ውስጥ በነበረችበት ወቅት ነው። በእርሳቸው ላይ ተስፋ የጣሉ በርካቶችም በችግሩ ስፋት መጠን ለውጥ ይጠብቃሉ። እናም በእርሳቸው ላይ እምነት የጣሉ ወደዚህ ኃላፊነት መምጣታቸውን በአዎንታዊ ጎኑ የተቀበሉ በተለያየ ጎራ የተሰለፉ ኢትዮጵያውያን ሁሌም አስተያየት አላቸው። ከዚህ አንጻር የጠቅላይ ሚኒስትሩን የአንድ ወር እንቅስቃሴ እንዴት ገመገሙት በማለት ለዛሬ የተወሰኑትን አነጋግሬያለሁ። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ የመጀመሪያው አስተያየት ሰጭ ናቸው።
የሚያደርጓቸው ንግግሮች፣ በየቦታ ያሉ ጉብኝቶች መልካም ናቸው። ብዙ እነሱ ላይ እንትን የለንም። ግን ደግሞ የነበረው አንገብጋቢ ጥያቄ ስለሚያስገድድ አፋጣኝ፣ ግልጽ እና ደፋር ውሳኔዎችን የሚጠይቁ አሉ እና እነሱን አልነኳቸውም። ዝም ብለው ዳርዳሯቸውን ነው የሚዘሯቸው። ስለዚህ እዛ ላይ
እስካሁን
አልነኳቸውም ምንም። ለምሳሌ ህዝብን ለመድረስ ነው እንደዚህ እንቅስቃሴዎች ይባላል። ግን አስቸኳይ ጊዜ አዋጅ ቢነሳ እኮ ሁሉንም ህዝብ እዚሁ አዲስ አበባ ቁጭ ብሎ መድረስ ይቻላል። ሁሉንም የፖለቲካ እስረኞች እንደዚህ በቁጥ ቁጥ ሳይሆን ሁሉም እንዲለቀቁ። ምክንያቱም አሁን ሀይ ፕሮፋይል የሆኑ ወይም ትልልቅ ስም ያላቸው ፖለቲከኞች፣ ጋዜጠኞች ይፈቱ እንጂ አሁንም ያሉ ሰዎች የሰማያዊም የአንድነትም የመያድም አባላት አሉ አሁን። ስለዚህ ተግባራዊ እንቅስቃሴዎች ላይ እውነት ለመናገር ብዙ ይቀራል። ግን ደግሞ የሚደረጉት ውይይቶች፣ ንግግሮች ደግሞ ተስፋ ሰጭ ናቸው ብሎ መናገር ይቻላል።
ጠቅላይ ሚኒስትሩ በተለያዩ ክልሎች በመገኘት ከነዋሪዎች ተወካዮች ጋር መወያየታቸውን በተመሳሳይ ገንቢ ሲሉ የገለጹት የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስም አንገብጋቢ የሚባሉ ሌሎች ጉዳዮችንም እንዲመለከቱ ይጠብቃሉ። ፕሮፌሰር በየነ ጴጥሮስን ያነጋገርኳቸው ወደ ደቡብ ኢትዮጵያ በመጓዝ ላይ እንዳሉ በስልክ ነው።
በየአካባቢው ካለው ሕዝብ ጋር ለመታወቅ ያደረጉት ጥረት ነው በገንቢነት የሚወሰድ ነው እና ምን እንግዲህ በአግባብ እየተወጡ እንዳሉ ነው እየተገነዘብን ያለ ነው። እንግዲህ ብዙም የሚያጓጉ ጉዳዮች ላይ ቃል እየገቡ ናቸው። ይሄ ደግሞ የማይሳካ ከሆነ ኢትዮጵያ ሕዝብ እንዳያዝንባቸው ፍርሃት አለኝ። ከኛም ከፖለቲካው አንጻር ይህ ሁሉ እሳቸው መልስ እንሰጥባቸዋለን የሚሏቸው ጉዳዮች በኢህአዴግ የፖለቲካ መስመር ተተብትቦ ተግባር ላይ ለመዋል እንዳያስቸግራቸው ስጋት አለኝ። ስለዚህ እንግዲህ አንዱ ወር ከእርምጃዎች አንጻር መቼም ብዙ የሚጠቀሙ ጥቂት ነገሮች ሊኖሩ ይችላሉ። ግን እንደው ሚዛን የሚደፉ እርምጃዎች እየወሰዱ ነው ወደ የክልሉ ሁሉ ሲንቀሳቀሱ የነበሩት ማለት አልችልም። በእኛ በኩል ስንጠብቅ የነበረው ይህንን በሚሊዮን የሚቆጠር የተፈናቀለን ህዝብ መልሰው ተፈናቅሎ የወጣበት ያቋቁሙታል፣ ይህንን የመጀመሪያ እርምጃ አድርገው ይወስዳሉ የሚል ጉጉት ነበረን። ይሄ እንዳልሆነ ስናይ የቀሩትም ቃል የሚገባቸው ጉዳዮች እንደዚሁ አስቸጋሪ እንዳይሆኑ ስጋት አለን እና ይህንን የተፈናቀለውን ወደ ተፈናቀለበት ቤት ቀየው ንብረቱ መመለስ አለባቸው። ይህንን እርምጃ ወስዶ ማየት ነው የምንፈልገው። ከሁሉም ነገር በፊት ብዙ እንደምታ ስላለው ነው።
የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ የአሁኑን ጠቅላይ ሚኒስትር በፓርላማ አባልነት ጭምር ያውቋቸዋል። የኚህ ጠቅላይ ሚኒስትር የአንድ ወር የስልጣን ጊዜ ለቀጣይ ስራዎች መሰረት መጣሉን ያምናሉ። ለቀጣይ ስራዎች ሁሉ መሰረቱ ሰላም መሆኑን በማስተዋወስ
እኔ ምክር ቤት እያሉ አውቃቸዋለሁ፣ ሁሉም ባቢ ናቸው ተዘጋጅተው ነው የሚገቡት፣ በዚያ ደረጃ አውቃቸዋለሁ። ይሄ የእውቀት ችግር ምንም እንደማይገጥማቸው አውቃለሁ። ግን ይህንን ችግር እንዴት ይወጡታል የሚል ስጋት ነበረኝ።
የሀገሪቱን ችግር ማለት ነው።
ችግር እንዴት ይወጡታል፣ ትልቅ ፈተና ነው የሚል ስጋት ነበረኝ። በእርግጥ ከገቡበት ጊዜ አንስቶ ትልቅ ቀዳሚ ያደረጉት ህዝቡን ማረጋጋት ወደ አንድ ማምጣት ነበር። ከአንድ ክልል ተገኝተው በሄዱበት ሁሉ የኢትዮጵያ ልጅ የኢትዮጵያ መሪ መሆናቸውን እያረጋገጡ ህዝቡም እየተቀበላቸው አላማቸውንም እያስረዱ ህዝቡ እየተረጋጋ ወደ ዕለት ተዕለት ኑሮው እየተመለሰ ስራውን እየሰራ በሀገሪቱ ላይ መረጋጋት እየታየ ነው። ይሄ ትልቅ ለውጥ ነው። በዚያ መሀል አንዳንድ ሰዎች ለምን አሁኑ ውጤት አይመጣም? ለምን አሁኑ ለውጥ አያመጡም? ለምንድን ነው የጉብኝት ንግግር ብቻ የሚባል ነገር ሰማ። ይሄ ትክክል አይደለም። ለምን ሰው በመጀመሪያ ደረጃ ውጤት ለማምጣት የራስን እቅድ ከመሪ እቅድ ጋር አገናኝቶ ከሀገሪቱ መሪ እቅድ ጋር አገናኝቶ ሪቫይዝ የሚደረግ ከሆነም ሪቫይዝ አድርጎ ከልሶ ማየት ወደ ወረቀት ማሳረፍ፣ ይሄ ራሱ ረጅም ጊዜ ይፈጃል፣ ወራቶችን ይፈጃል። በትንሹ አሁን አንድ ወር ነው። በዚህ ውስጥ ለውጥ አምጣ ማለት ተገቢ አይደለም። ደግሞ በሌላ በኩል ሰላሙ ራሱ ለውጥ አይደለም ወይ? መረጋጋቱ ራሱ ለውጥ አይደለም ወይ? ቀዳም ከምንም በላይ እኮ ቀዳሚ ጉዳይ ሰላም ነው፣ መረጋጋት ነው። ያ ካለ እያንዳንዱ ሰው ወደ ስራው ይመለሳል፣ ወደ ተግባሩ ይገባል። ያ ነው ለውጥ ማለት። እንደዚያም ሲባል ሌላውን ስራ ትተውታል ማለት አይደለም። እሳቸው በሄዱበት እኮ ካቢኔ አላቸው፣ ጠቅላይ ሚኒስትር ጽህፈት ቤት አላቸው። እያንዳንዱ ስራ ተከፋፍለውም እኮ ይይዛሉ። የግድ ጠቅላይ ሚኒስትሩ አንዱን ስራ አከፋፍሎ መስራት የሚገባቸውን ሰዎች ስሩ ይህን ብሎ ትእዛዝ ሰጥተው አሰማርተው ነው የሚሄዱት እንጂ ዝም ብለው አይሄዱም። እና መቅደም ያለበትን ትክክለኛ ስራ ነው የጀመሩት። በእኔ እምነት እጅግ በጣም ትክክለኛ የሆነ ስራ ነው የጀመሩት። ለውጡም እየታየ ነው።
የኢኒሽቲቭ አፍሪካ ዳይሬክተር አቶ ክቡር ገና የቀድሞ የአዲስ አበባና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤቶች ፕሬዝዳንት በመሆንም አገልግለዋል። የኢትዮጵያን ወቅታዊ ጉዳዮች በተመለከተ በሚያወጧቸው ጽሁፎችም ይታወቃሉ። እሳቸውም እንደዚሁ የጠቅላይ ሚኒስትሩ የአንድ ወር ጊዜ ለቀጣይ ስራ መሰረት የተጣለበት እንደሆነ ያምናሉ።
እንግዲህ ወደ ኋላ ሄደን መመለስ መመልከት ይኖርብናል። ከአንድ ወር በፊት እንዴት ነበረ ከተማው አገሩ? እና እንደሚታሰበው አንድ ወር በፊት ምርጫው ከመካሄዱ በፊት ስጋት ነበረ። ረብሻው ይቀጥላል አይቀጥልም? የአስቸኳይ ጊዜ አዋጅ ገና መታወጁ ነበረ። የእስረኛ መለቀቅ አለመለቀቅ ትልቅ አከራካሪ ነበረ። እና በአብዛኛው ሲታይ የንግድ ህብረተሰቡም እንደዚሁ ስራውን ያቀዘቀዘበት ወቅት ነበረ። አጠቃላይ የህዝቡ ስሜት ከስጋት ጋር የተያያዘ ነበረ። አሁን ከሰላሳ ቀን በኋላ እንግዲህ አሁን ቅድም እንደገለጹት በየቦታው ሄደው ህዝብን ለማረጋጋት መሞከራቸው፣ ህዝብን ለማነጋገር መሞከራቸው በተለይና እንደው በአካሄዱም ራሱ ትንሽ ለየት የሚል ነጻነት በተሞላበት መልኩ ህዝብንም ሳይፈራ እንዲናገር በመጋበዝ ይህንን ችግር ያቀዘቀዙት ይመስላል። ይሄ ራሱ ትልቅ ውጤት ነው ብዬ ነው ገምተው። ስለዚህ በዛ መልኩ ምስር ይሄ 30 ቀን ውጤት በጣም የሚያስደስትና የሀገሪቷን ተስፋ ሊያሰጥ የሚችል ጎዳና ላይ እንዳስቀመጡት አይነት ሆኖ ነው መታየት ያለበት።
በተለያዩ ክልሎች ከሚገኙ ነዋሪዎች ተወካዮች ጋር በተከታታይ ያደረጉት ውይይት የጠቅላይ ሚኒስትር አብይ የመጀመሪያ ወር ትኩረት ነበር። እስካሁን በአዲስ አበባና በስድስት ክልሎች ጉብኝት አድርገዋል። በቀጣይነትም ወደ ቀሩት 3 ክልሎች እንደሚሄዱ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደሚቀጥለው ዘገባችን እናልፋለን። ከ50 በላይ ኩባንያዎች የተሳተፉበት የቻይና የንግድ ትርኢት ባሳለፍነው ሳምንት በአዲስ አበባ ሚሊኒየም አዳራሽ ተካሂዶ ነበር። እስካሁን በኢትዮጵያ ፋብሪካና ቅርንጫፍ ያልከፈቱና አዲስ ገበያ ለመፈለግ የመጡ ኩባንያዎች ናቸው በዚህ የንግድ ሳምንት የተሳተፉት። እስክንድር ፍሬው ዝርዝሩን አድርሶናል።
ኤምአይ ኢቨንትስ የተባለና መሰረቱን ዱባይ ያደረገ የቻይና ተቋም ከኢትዮጵያው ፕራና ኢቨንትስ ጋር በመተባበር ያዘጋጁት የቻይና የንግድ ሳምንት ነው በአዲስ አበባ እየተካሄደ የሚገኘው። በልዩ ልዩ ዘርፎች የተሰማሩ ወደ 50 የቻይና ኩባንያዎች ደግሞ ተሳታፊዎች ናቸው። የኮንስትራክሽን እቃዎችና ማሽኖች፣ የግብርና ማሽኖች፣ የምግብ ማቀነባበሪያ ማሽኖችና ሌሎችንም እቃዎች የሚያመርቱ እንደዚሁም በኃይል አቅርቦትና በአውቶሞቲቭ ዘርፍ የተሰማሩ ኩባንያዎች ደግሞ በንግድ ትርኢቱ እየተሳተፉ ከሚገኙት መካከል መሆናቸውን ነው አዘጋጆቹ ያስታወቁት። ሁሉም ተሳታፊ ኩባንያዎች ደግሞ እስካሁን በኢትዮጵያ ፋብሪካ ወይም ቅርንጫፍ የሌላቸውና በቀጥታ ከቻይና የመጡ መሆናቸው ተገልጿል። የዚህ የንግድ ትርኢት ዓላማዎች ሁለት መሆናቸውንም ተባባሪ አዘጋጅ የሆነው የፕራና ኢቨንትስ ማኔጂንግ ዳይሬክተር አቶ ነብዩ ለማ አስታውቀዋል።
የቻይና ንግድ ሳምንት ሲዘጋጅ ለሁለተኛ ጊዜ ነው። ባለፈው አመት ነው የጀመርነው። ዋነኛው ዓላማው የአዳዲስ የቻይና ቴክኖሎጂዎችን ማስተዋወቅ ነው። ከዛም አለፈ በተለያዩ ጊዜያቶች እንደሚነገረው ቻይና ርካሽና ጥራታቸው ያነሱ ምርቶችን ብቻ ለገበያ እንደምታቀም ተደርጎ የሚወሰድበት ሁኔታ አለና ዓላማው የቻይና ትሬድ ዊክ ሲጀመር አውሮፓም አሜሪካም ገበያ ላይ ሰብረው መግባት የቻሉ መሪ መሆን የቻሉ ትላልቅ ኩባንያዎችን ወደ አፍሪካና መካከለኛው ምስራቅ በማምጣትም ቻይና ጥራት ያላቸው ምርቶችን ማቅረብ እንደምትችል ለንግዱ ማህበረሰብም ለማስተዋወቅ ጭምር ነው። ከዛም አልፎ ደግሞ የንግድ ትስስር በመፍጠር የቴክኖሎጂና እውቀት ሽግግርን ማምጣት መቻል እና የኢንቨስትመንትንም አበረታታት መቻል ዓላማ አድርጎ የተሰራ ፕሮግራም።
በኢትዮጵያ ፋብሪካ ወይም ቅርንጫፍ ያላቸው የቻይና ኩባንያዎች በዚህ የንግድ ትርኢት እንዲሳተፉ አልተጋበዙም። የንግድ ሳምንቱ ዋና አዘጋጅ የሆነውና መሰረቱን ዱባይ ያደረገው ኤምአይ ኢቨንትስ ዳይሬክተር ሚሼል ሜሪክ የዚህን ምክንያት ለአሜሪካ ድምጽ አብራርተዋል።
These are companies who are trying to start relations with Ethiopia. We do have a couple of companies here that have an agent already, but they're here to meet with some of their customers face to face, but we've created this platform for Chinese companies who want to get into the Ethiopian market to be able to meet with the local and regional companies that are here. So they're looking for agents who may want to distribute their products, but they're also looking for people who might want to work together to open a factory here, for example, with an opportunity for Ethiopians, obviously promoting jobs, teaching them how to serve the products that we from China here. So it's a win-win for both.
እነዚህ በንግድ ትርኢቱ እየተሳተፉ ያሉ ኩባንያዎች ከኢትዮጵያ ጋር ግንኙነት ለመጀመር እየሞከሩ ያሉ ናቸው። ከ50ዎቹ መካከል እዚህ ወኪሎች ያሏቸው 2 ኩባንያዎች አሉ። እነሱ እዚህ የተገኙት ከምርቶቻቸው ተጠቃሚዎች ጋር ፊት ለፊት ለመገናኘት ነው። ይሄንን የንግድ ትርኢት ያዘጋጀ ነው ግን ገና ወደ ኢትዮጵያ ገበያ መግባት ለሚፈልጉ የቻይና ኩባንያዎች ነው። እዚህ ከሚገኙ አገራዊና አካባቢያዊ ኩባንያዎች ጋር መገናኘት እንዲችሉ እናም ምርቶቻቸውን ማከፋፈል ሊፈልጉ የሚችሉ ወኪሎችን ይፈልጋሉ። ለምሳሌም ፋብሪካ በጋራ ለመክፈት አብረዋቸው ሊሰሩ የሚፈልጉ ሰዎችን ይሻሉ። ይህ ለኢትዮጵያውያን ጥሩ ድል ይሆናል። የሥራ ድል ከመፍጠር ከቻይና የምናመጣቸውን ምርቶች እዚህ ከመስራት አንጻር ስለዚህ ሁለቱንም ወገን ተጠቃሚ የሚያደርግ ነው ነው ያሉት። የተለያዩ የቻይና ኩባንያዎችን በመወከል በንግድ ትርኢቱ ላይ የተገኙ ተሳታፊዎችም ምርቶቻቸውን ያስተዋወቁና ገበያም ያፈላልጉ መሆኑን ተናግረዋል። ለግንባታ የሚያገለግሉ የብረታ ብረት ውጤቶችን የሚያመርት አንድ የቻይና ኩባንያ የሽያጭ ዳይሬክተር ፍራንክ ዋን ከነዚህ አንዱ ናቸው። የኩባንያውን ምርቶች ወደ ኢትዮጵያ የሚያስገቡ ተጠቃሚዎች እንደነበሩ አሁን ግን ቁጥራቸው 90 በመቶ መቀነሱን በመጥቀስ ይጀምራሉ።
So you know since last year the hard currency here situation is this the situation of the hard currency here is very difficult for the people, for the importers. So my buyers almost stopped their importing since last year. But how to say, I think is OP need a lot of construction. This kind of building material has a big demand here in East OP. The only problem is US dollars.
ባለፈው አንድ አመት በኢትዮጵያ ያጋጠመው የውጭ ምንዛሪ ጥረት እዚህ ላሉ አስመጪዎች በጣም አስቸጋሪ ነው። እናም የኔ ገዢዎች ካለፈው አመት ጀምሮ ምርቶችን ማስገባት አቆመዋል። ነገር ግን ኢትዮጵያ በርካታ ግንባታዎች አስፈልጓታል። ባገሪቷም እኛ የምናመርታቸው እንደዚህ አይነት የግንባታ አቃዎች ከፍተኛ ፍላጎት አለ። ብቻኛው ችግር ግን የውጭ ምንዛሪ ጥረት ነው ነው ያሉት። እናም የቀደሙትን ገዢዎች ብቻ ሳይሆን አዳዲስ ደንበኞችንም ለማፍራት በዚህ መገኘታቸው ነው ቻይናዊው የሽያጭ ዳይሬክተር የተናገሩት። ለውሃ ቁፋሮና ለከርሰ ምድር ጥናት የሚሆኑትን ጨምሮ የተለያዩ ማሽኖችን የሚያመርተው ሶማት ኩባንያ ዋና ስራ አስኪያጅ ሰኒዋን ደግሞ አዳዲስ ገዢዎች ያገኙ መሆኑን ይናገራሉ።
From yesterday to today, we meet some potential clients or customer, so we are still investigate here.
ትናንትናና ዛሬ ምርቶቻችንን ሊገዙ ይችላሉ ያልናቸው ደንበኞች ታውቀናል። ሌሎችም ይያፈላልገን ነው ነው ያሉት። ቻይና በኢትዮጵያ የተለያዩ ዘርፎች ያላት ተሳትፎ በተለይ ባለፉት 10 እና 15 አመታት በከፍተኛ ፍጥነት እየጨመረ መጥቷል። ገበያ ፍለጋ ከመጡት ከነዚህ 50 ኩባንያዎች ተሳክቶላቸው የሚቀጥሉት ሳይደመሩ እንኳን ጥቂት የማይባሉ የቻይና ኩባንያዎች በኢትዮጵያ ይገኛሉ። እናም የተለያዩ ሀያላን ሀገራት ወደ አፍሪካ መመልከት በጀመሩበት በዚህ ወቅት ቻይና ይበልጥ ልትጠናከር ያሰበች ይመስላል። የንግድ ትሬቱ ዋና አዘጋጅ ሆነው ተቋም ዳይሬክተር ሚሼል ሜሪክ ግን አላማው የአፍሪካን ገበያ ከመቆጣጠር ፉክክር ጋር የተገናኘ ለመሆኑን ይናገራሉ።
We're just focused on China and you know our company only deals with China and Chinese manufacturers, so the relationship that we have with Ethiopia is why we are here.
እኛ ትኩረታችን በቻይና ላይ ብቻ ነው እና ተቋማችን የሚሰራውም በቻይናና በቻይና ኩባንያዎች ላይ ብቻ ነው። እዚህ የተገኘነውም ከኢትዮጵያ ጋር ባለን ግንኙነት ምክንያት ነው ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በመጨረሻም ዜና አረፍታለን። ኢትዮጵያ ቀደሚ በህብረተሰባዊነት አብቢ ለምለሚ።
በደርግ የስልጣን ዘመን ይዘመር የነበረው የዚህ የኢትዮጵያ ህዝብ መዝሙር የግጥሙ ደራሲ አሰፋ ገብረ ማርያም ተሰማ ትላንትና እሁድ ማለዳ ከዚህ ዓለም በሞት ተለዩ።
በብዙዎች ዘንድ እስከና አያታቸው አሰፋ ጂምቲ ወይም አሰፋ ገብረ ማርያም ተሰማ በመባል የሚጠሩትና ራሳቸውንም በዚያው አጠራር የሚያስተዋውቁት ደራሲና መምህር አሰፋ በተወለዱ በ82 ዓመታቸው ነው ላስ ቬጋስ ከተማ ውስጥ በመኖሪያ ቤታቸው ያረፉት።
ከአባታቸው ካቶ ገብረ ማርያምና ከእናታቸው ከበይዘሮ ተዋበች የተወለዱት ደራሲና መምህሩ አሰፋ ገብረ ማርያም ከባለቤታቸው ወይዘሮ አልማዝ በቀለ ጉደታ ጋራ ከመሰረቱት ጋብቻ 4 ልጆችን አፍርተዋል።
አቶ አሰፋ ገብረ ማርያም ተሰማ የ6 ልጆች አያትና የአንድ ልጅ ቅድመ አያትም ነበሩ።
የቬጋስ ነዋሪ መሆናቸውን ለመግለጽ በሚጽፏቸው ማስታወሻዎች መጨረሻ ላይ ሁሉ አሰፋ ገብረ ማርያም ተሰማ ከእሳቱ ከተማ ብለው መፈረም ይቀናቸው እንደነበረም ደብዳቤዎቻቸውን ያነበቡ ሁሉ የሚያውቁት ነው።
ካበረከቱት አስተዋጽኦ በተጨማሪ በሀገር ወዳድነታቸው የሚታወቁት የአቶ አሰፋ ገብረ ማርያም ተሰማ የቀብር ስነ ስርዓት በመጪው እሁድ እዚያው ላስ ቬጋስ ውስጥ ቤተሰቦቻቸው፣ ወዳጅ ዘመድና ጓደኞቻቸው በተገኙበት እንደሚፈጸም ከቤተሰብ ያገኘነው መረጃ አመላክቷል።
እንግዲህ የዛሬው የጋቢና ፕሮግራማችንም በዚሁ ተጠናቋል።
እንግዲህ ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት።
kun radio sagale americati